ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 5 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ 42 ሚሊዮን በላይ ተከታዮች ባሉትና አት ፖንቲፌክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት ጌታ ሆይ፣ የፋጢማ የመቁጠሪያዋ ማርያም ፊትህን በእኛ በቤተሰባችን በሀገራችን በዓለማችን ላይ እንድታደርግ ትርዳን ማለታቸው ተገልጿል። ይህ አሁን የምንገኝበት ወር የግንቦት ወር እንደሆነ ይታወቃል። ይህ የግንቦት ወር በወር ደረጃ በካቶሊክ ቤተ ክርስቲያን ምዕመናን ዘንድ የማርያም ወር በመባል የሚታወቅ ሲሆን በዚህም የግንቦት ወር ውስጥ የክርስቶስ የቤተ ክርስቲያን የምዕመናን እናት ለሆነችው እመቤታችን ቅድስት ድንግል ማርያም ለየት ባለ መልኩ ጸሎት የምናደርግበት፣ አማላጅነቷን የምንማጸንበት፣ በተለይም ደግሞ በውስጣችን፣ በቤታችን፣ በማኅበረሰባችን፣ በሀገራችንና በአጠቃላይ በዓለም ውስጥ የጥልና የክርክር ግድግዳ ተደርምሶ በአንጻሩ የሰላምና የብልጽግና መንፈስ ይወርድ ዘንድ በእርሱ አማካይነት ወደ ልጇ ወደ ጌታችን ኢየሱስ ክርስቶስ የመማፀኛ ጸሎት እንድታቀርብልን እርሷን በተለየ ሁኔታ በመቁጠሪያ ጸሎት አማላጅነቷን የምንማጸንበት ወር ነው የግንቦት ወር። ቀደም ሲል እንደገለጽነው በዚህ በያዝነው የግንቦት ወር ለእናታችን ለቅድስት ማርያም ለየት ባለ ሁኔታ ጸሎት የምናቀርብበት ወር እንደሆነ የሚታወቅ ሲሆን በተለይም ደግሞ እንደ ጎርጎሮሳውያኑ የቀን አቆጣጠር በግንቦት 5/19/17 ዓ.ም የዛሬ 100 ዓመት ገደማ ማለት ነው፣ በፖርቹጋል አገር ፋጢማ በሚባል መንደር ውስጥ ይኖሩ ለነበሩ 3 እረኛ ሕፃናት የመቁጠሪያዋ እናታችን ቅድስት ድንግል ማርያም የተገለጠችበት 100ኛ ዓመቱ በዛሬው ቀን እየተከበረ ይገኛል። በመላው የካቶሊክ ቤተ ክርስቲያን ምዕመናን ዘንድ ይህ 100ኛ ዓመት የመቁጠሪያይቷ ማርያም ለሶስት እረኛ ለሆኑ ልጆች የተገለጸችበት ዕለት በካቶሊክ ቤተ ክርስቲያን ምዕመናን ዘንድ በታላቅ መንፈሳዊነት በጸሎት በተለይም ደግሞ በመቁጠሪያ ጸሎት እየተከበረ እንደሚገኝ ይታወቃል። በወቅቱ እረኞች ለነበሩ 3 ሕፃናት እንደ ጎርጎሮሳውያኑ የቀን አቆጣጠር የዛሬ 100 ዓመት ገደማ በግንቦት 5/19/17 ዓ.ም በፖርቹጋል ሀገር ፋጢማ በሚባልበት ስፍራ ልዩ ስሙ ኮቫ ዳኢራ በተባለው ስፍራ ለሶስት ታዳጊ የከብት ጠባቂ እረኞች ለነበሩ ሕፃናት ፍራንቼስኮ፣ ዣሽንታ፣ ማርቶና ሉሲያ ለተባሉ 3 ታዳጊ ለነበሩ ልጆች እመቤታችን ቅድስት ድንግል ማርያም የተገለጸችላቸው መሆኑ የሚታወቅ ሲሆን በወቅቱ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ፒዮስ 7ኛ እንደ ጎርጎሮሳውያኑ የቀን አቆጣጠር በግንቦት 13 1946 ዓመተ ምህረት የዝህን ግልጸት ትክክለኛነት ከመረመሩ በኋላ በመቤታችን ቅድስት ድንግል ማርያም ስም የንግደት ስፍራ ይሆን ዘንድ ቤተ መቅደስ እንዲሰራ ፍቃድ መስጠታቸውና እስከ ዛሬም ድረስ ከፍተኛ ቁጥር ያለው ምእመናን በስፍራው ንግደት በማድረግ ላይ እንደሚገኙ ይታወቃል። በወቅቱ እመቤታችን ቅድስት ድንግል ማርያም ለነዚህ 3 ሕፃናት በመገለጽ ከጥቂት ዓመታት በኋላ ሁለተኛው የዓለም ጦርነት እንደሚነሳ በመተንበይ ሁሉም ክርስቲያኖች ሰላም ይሰፍን ዘንድ በየዕለቱ የእመቤታችን የቅድስት ድንግል ማርያም የመቁጠሪያ ጸሎት እንዲያደርጉ ከእመቤታችን ትእዛዝ መቀበላቸው ይታወቃል። እመቤታችን ቅድስት ድንግል ማርያም ለ3 እረኛ ለነበሩ ሕፃናት እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 1917 ዓመተ ምህረት ለመጀመሪያ ጊዜ ተገልጻ እንደነበረ ቀደም ሲል መግለጻችን የሚታወስ ሲሆን የመቁጠሪያይቱ እመቤታችን ቅድስት ድንግል ማርያም በቀዳሚነት የተገለጸችው ለሀብታም ለባለ ስልጣናት ወይም ደግሞ ተጽዕኖ ፈጣሪ ለሆኑ ሰዎች ሳይሆን ነገር ግን በወቅቱ በማህበረሰቡ የተናቀ ስፍራ ለነበራቸው በእረኛ ሙያ ይተዳደሩ ለነበሩ ሕፃናት ነበር። ፋጢማ በሚባል ልዩ ስፍራ እመቤታችን ቅድስት ድንግል ማርያም ለነዚህ 3 ሕፃናት እረኞች የተገለጸችበት ወቅት ዓለማችን በመጀመሪያው የዓለም ጦርነት እየታመሰች በምትገኝበት ወቅት እንደነበረ ይታወሳል። በወቅቱ የነበረው የጥላቻ፣ የክህደት፣ የጠላትነት ስሜት በከፍተኛ ደረጃ ይታይ ነበር። የቀድሞ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት በኔዴክቶስ 16ኛ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 2010 ዓ ም ይህንን የመቁጠሪያዋ ቅድስት ድንግል ማርያም ቤተ መቅደስ በጎበኙበት ወቅት እንደገለጹት የመቁጠሪያዋ ማርያም በግልጸቱ ወቅት ለ3 እረኞች ያስተላለፈችው መልእክት የወቅቱን አስቸጋሪ ሁኔታ ከመገንዘቧ የተነሳ በፍቅር እንዲኖሩ፣ ይቅርታ ማድረግ እንዲለመድ፣ ራስን ለሌሎች መሥዋዕት ማድረግና ራሳችንን ለሌሎች ስጦታ አድርገን ማቅረብ እንደሚገባን ለ3ቱ እረኛ ለነበሩ ሕፃናት አሳስባ እንደነበረ መግለጻቸው ይታወቃል። በዚህ በግንቦት ወር በመላው የካቶሊክ ቤተ ክርስቲያን ምእመናን ዘንድ ልባችንን በመቀየር ሁላችንም ለሰላምና ለአንድነት የመቁጠሪያ ጸሎት የምናደርግበት ወር እንዲሆን ጥሪ ለማድረግ እንወዳለን። ክቡራንና ክቡራት አድማጮቻችን፣ በዛሬው ዕለት በመላው የካቶሊክ ቤተ ክርስቲያን ምእመናን ዘንድ በታላቅ ድምቀት እየተከበረ የሚገኘው የመቁጠሪያይቷ ማርያም በፖርቹጋል ሀገር ፋጢማ በሚባልበት ስፍራ ለ3 እረኛ ለነበሩ ሕፃናት የተገለጸችበት 100ኛው ዓመት ኢዮቤልዩ በዛሬው ዕለት በታላቅ መንፈሳዊነት እየተከበረ ይገኛል። ይህንን በዓል በማስመልከት ይህንን ያህል ካልናችሁ ወደ ዛሬው መደበኛ ፕሮግራማችን እንመልሳችኋለን። በዛሬው ለስርጭታችን እንደተለመደው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በዕለቱ ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ ያደረጉትን አስተንትኖ በማስከተል እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 21 ከቁጥር 15 እስከ 25 ኢየሱስና ጴጥሮስ። ከበሉ በኋላ ኢየሱስ ስምዖን ጴጥሮስን፣ የዮሐንስ ልጅ ስምዖን ሆይ እነዚህ ከሚወዱኝ ይበልጥ ትወደኛለህን? አለው። እርሱም አዎን ጌታ ሆይ፣ እኔ እንደምወድህ አንተ ታውቃለህ ሲል መለሰለት። ኢየሱስም ግልገሎቼን መግብ አለው። ሁለተኛ ጊዜም የዮና ልጅ ስምዖን ሆይ ትወደኛለህን? አለው። እርሱም አዎን ጌታ ሆይ፣ እንደምወድህ አንተ ታውቃለህ አለው። ኢየሱስም ጠቦቶቼን ጠብቅ አለው። ሦስተኛ ጊዜም የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ሦስተኛ ጊዜ ትወደኛለህን ስላለው ጴጥሮስ አዘነና፣ ጌታ ሆይ አንተ ሁሉን ታውቃለህ፣ እኔ እንደምወድህም ታውቃለህ በማለት መለሰ። ኢየሱስም እንዲህ አለው፣ በጎቼን አሰማራ። እውነት እውነት እልሃለሁ፣ አንተ ጎልማሳ ሳለህ ቀበቶህን በገዛ እጅ ታጥቀ ወደ ፈለግክበት ትሄድ ነበር። በሸመገልክ ጊዜ ግን አንተ እጆችህን ትዘረጋለህ፣ ሌላ ሰው ያስታጥቀሃል፣ ወደ ማትፈልግበትም ቦታ ይወስድሃል። ይህንንም ያለው ጴጥሮስ በምን ዐይነት ሞት እግዚአብሔርን ማክበር እንዳለበት ሲያመለክት ነው። ከዚያም በኋላ ጴጥሮስን ተከተለኝ አለው። ጴጥሮስ ዞር ብሎ ኢየሱስ የሚወደው ደቀ መዝሙር ሲከተለው አየ። ይህ ደቀ መዝሙር በእራት ጊዜ ወደ ኢየሱስ ጆሮ ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ብሎ የጠየቀው ነው። ጴጥሮስ እርሱን አየና ጌታ ሆይ ይህ ሰው ምን ይሆናል ሲል ኢየሱስን ጠየቀ። ኢየሱስም እኔ እስክመጣ ድረስ እንዲኖር ብፈቅድለት አንተ ምን አገባህ? አንተ ተከተለኝ አለው። በዚህ ምክንያት በወንድሞች መካከል ይህ ደቀ መዝሙር አይሞትም የሚል ወሬ ተሰራጨ። ነገር ግን ኢየሱስ እኔ እስክመጣ ድረስ እንዲኖር ብፈቅድ አንተ ምን አገባህ አለ እንጂ አይሞትም አላለም። ስለ እነዚህ ነገሮች ሁሉ የመሰከረና እነዚህንም ነገሮች የጻፈው ይህ ደቀ መዝሙር ነው። የእርሱም ምስክርነት እውነት እንደሆነ እናውቃለን። ኢየሱስ ያደረጋቸው ሌሎች ብዙ ነገሮች ደግሞ አሉ። እኔ እንደሚመስለኝ እርሱ ያደረጋቸው ነገሮች ሁሉ አንድ በአንድ ቢጻፍ ኖሮ የሚጻፉትን መጻሕፍት ዓለም ራሱ መሸከም ባልቻለ ነበር። ጌታ ሰማይና ምድር ያልፋል ቃሌ ግን አልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን። በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም በጎ ፍቃድ ያላችሁ ሁሉ፣ ዛሬ እንደ ቤተ ክርስቲያናችን ሥርዓት አቆጣጠር የትንሣኤ ስድስተኛ ሰንበት እናከብራለን። በዚህም ዕለት ጌታችን ኢየሱስ ክርስቶስ የሕይወታችን መመሪያ የሆነውን ቃሉን ቅድስት ቤተ ክርስቲያን ለዕለቱ ባዘጋጀችልን ንባባት አማካኝነት ወደ እያንዳንዳችን ልብ ይልካል። በእርግጥ ጌታችን ኢየሱስ ክርስቶስ ቃሉን ወደ እኛ ሲልክ ቃሉን በሙሉ ልብ እንድናዳምጥና እንድናስተውለው ቢሆንም የቃሉ መደመጥ ዋነኛ ዓላማውና ግቡ ያዳመጥነውን ቃል በሕይወታችን መተግበር እንድንችል ነው። ለዚህም ነው ሁል ጊዜ የቃሉ ሰሚዎች ብቻ ሳንሆን በተግባር የምናውልበት ብርታትና ጸጋ ስጠን ብለን የምንለምነው። እንግዲህ በዚህ መልኩ ቅዱስ ሐዋርያ ጳውሎስ ለሮም ሰዎች በጻፈው መልእክት አድርጎ ዛሬ ለእኛም እግዚአብሔር ፍጹም መሐሪ፣ ፍጹም ይቅር ባይ አምላክ መሆኑን ይናገራል። እኛ ልጆቹ ምንም ያህል ኀጢአተኞች ብንሆንም እንኳን በርሱ ፊት ለመቆም የተገባን ስሙን ለመጥራት ባነጋገራችን ሆነ ባካሄዳችን በመግባራችን የተገባን ባንሆንም የርሱ ፍቅር የርሱ ቸርነት የርሱ ምህረት እኛ ከምንገምተው በላይ ነውና እጆቹን ዘርግቶ ሊያቅፈን ሊያበረታታን እውነተኛ አባትነቱን ሊያሳየን ዘወትር ወደኛ ይመጣል ከኃጢአታችንም ይፈታናል በፍቅሩና በጸጋው ይሞላናል። ቅዱስ ሐዋርያ ጳውሎስ በዚህ መልእክቱ በቁጥር 2 ላይ እንደሚጠቅሰው እኛ ለኃጢአት ሞተናል ይለናል። ለኃጢአት መሞት ማለት በእግዚአብሔር ጸጋ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ በመሳተፍ ድሮ ከነበረን አሮጌ እኛነታችን በመውጣት በአንድያ የእግዚአብሔር ልጅ የተጎናጸፍነውን አዲሱን ከኃጢአት ነጻ የወጣውን ሰውነት ይዘን ወደ ቅድስና ጉዞ መጀመር ማለት ነው። የተወደዳችሁ ወንድሞቼና እህቶቼ፣ ለኃጢአት መሞት ማለት ማንነታችንን ሙሉ በሙሉ ለእግዚአብሔር ፍቃድ ማስገዛት ማለት ነው። ለኃጢአት መሞት ማለት ለራሳችን ፍላጎትና ስሜት ብቻ መገዛት አለብን ማለት ሳይሆን እግዚአብሔር በመንፈስ ቅዱስ መሪነት በመንፈስ ቅዱስ አጋዥነት ለሚሰጠን መመሪያ ሁሉ ተገዢ መሆን ማለት ነው። ለኃጢአት መሞት ማለት ሰይጣንንና ማንኛውንም ከርሱ የሚመነጨውን ማንኛውንም አይነት ክፉ ሐሳብና ምኞት መካድ ማለት ነው። ለኃጢአት መሞት ማለት ከማንኛውም አይነት ኃጢአት ነጻ በመሆን በእግዚአብሔር ጸጋ ውስጥ መመላለስ ማለት ነው። ቅዱስ ሐዋርያ ጳውሎስ እንደሚለው በጌታችን ኢየሱስ ክርስቶስ ተጠምቀናል ስንል ጌታችን ኢየሱስ ክርስቶስ ጋር አብረን ሞተናል፣ ከጌታችን ኢየሱስ ክርስቶስ ጋር አብረን ወደ መቃብር ወርደናል። እዛም በኃጢአት የበሰበሰውን አሮጌ ሰውነት በመተው ከጌታችን ኢየሱስ ክርስቶስ ጋር አብረን በአዲስ ሰውነት በአዲስ መንፈስ በአዲስ ኃይል ተነስተናል ማለታችን ነው። በጌታችን ኢየሱስ ክርስቶስ አዲስ ፍጥረት ሆነናል ማለት ነው። የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፈቃድ ያላችሁ ሁሉ ይህ በጌታችን ኢየሱስ ክርስቶስ ትንሣኤ ያገኘነውን አዲስ ሕይወት በተለያዩ መንፈሳዊ እሴቶች ልንጠብቀው ልንንከባከበው ይገባል። በተለይም የእምነታችን መሠረትና የጸጋዎች ሁሉ ምንጭ በሆነው በመሥዋዕተ ቅዳሴ በመሳተፍ የምስጢራትና የጸጋዎች ሁሉ ባለቤት የሆነውን ጌታችን ኢየሱስ ክርስቶስን በሥጋ ወደሙ መልክ በመቀበልና ከእርሱም በምናገኘው ኃይል በየትኛውም መንፈሳዊ እንቅስቃሴ ውስጥ ተካፋይ በመሆን ልናሳድገው ይገባል። ይህ የተቀበልነው አዲስ ሰውነት በዚህ መልኩ በየጊዜው እየታደሰ የማይሄድ ከሆነ የተቀበልነው ጸጋ ቀስ በቀስ ከሰውነታችን በመውጣት ተመልሰን ወደ ድሮ ኃጢአታችን እኛነታችን በማዘንበል እንደ ቀድሞ የሰይጣንና የእርሱ ሥራ ብቻ ተካፋዮች እንሆናለን ማለት ነው። አንድ ተክል ተተክሎ አስፈላጊው እንክብካቤ ካልተደረገለት በምንም መልኩ ሊያድግ አይችልም። ማለትም ውሃ ማጠጣት፣ መኮትኮት፣ አረሙን ማስወገድ፣ በዙሪያው ማዳበሪያ መጨመርና የመሳሰሉትን ከተነፈገ አድጎ ፍሬ ማፍራት አይደለም፣ ማደጉ ራሱ ጥያቄ ውስጥ ይወድቃል። ቀስ በቀስ ይጠወልጋል፣ ይደርቃል፣ በስተ መጨረሻም ይሞታል። እኛም በመንፈሳዊ ሕይወታችን እንደዚህ ነን። አስፈላጊው መንፈሳዊ እንክብካቤ ከሌለ ቀስ በቀስ እንጠወልጋለን፣ እንደርቃለን፣ በስተ መጨረሻም እንሞታለን። ቅዱስ ሐዋርያው ጳውሎስ በሁለተኛ መልእክቱ የሚደግምልን ተመሳሳይ ሐሳብ ነው። ለኃጢአት ሙተናልና ከእንግዲህ ወዲህ የሥጋን ክፉ ምኞት በማድረግ ሳይሆን የእግዚአብሔርን ፍቃድ ለመፈጸም መኖር አለብን ይለናል። ቅዱስ ሐዋርያው ጴጥሮስ ሌላ የሚያካፍለን ሐሳብ ሁልጊዜ የዓለም መጨረሻ ነገ እንደሆነ የጌታችን የኢየሱስ ክርስቶስ መምጫ ነገ እንደሆነ አድርገን መኖር እንዳለብን ይናገራል። ይህ ማለት ዘወትር ከኃጢአት ጸርተን በእግዚአብሔር ጸጋ እየተመላለስን እንድንኖር በትንሣኤው አማካኝነት ያገኘነውን አዲስ ሕይወት ጠብቀን ይዘን ወደ ዘላለም ሕይወት እንድንሻገር መልእክቱን ያስተላልፍልናል። ቅዱስ ሐዋርያው ጴጥሮስ በመቀጠል በአንድ ሐሳብ ጸሎትን ለማድረግ ይረዳችሁ ዘንድ በመጠን ኑሩ፣ ከሁሉ በላይ ደግሞ እርስ በርሳችሁ ፍቅር ይኑራችሁ፣ እግዚአብሔር በሰጣችሁ ስጦታ ተጠቅማችሁ ወንድሞቻችሁንና እህቶቻችሁን በሚገባ አገልግሉ ይለናል። ይህንን ማድረግ ስንችል ብቻ ነው ጌታችን ኢየሱስ ክርስቶስ በትንሣኤው በሰጠን አዲስ ሕይወት ውስጥ እየኖርን ነን ለማለት የምንችለው። ይህንን መተኪያ የሌለውን ቀጥተኛ መንገድ መከተል ስንችል ብቻ ነው የመንግሥተ ሰማይ እጩዎች የእግዚአብሔርም ቃል ፈጻሚዎች ነን ብለን በሙላት መናገር የምንችለው። በዛሬው በዮሐንስ ወንጌል በምዕራፍ 21 ላይ ሲነበብ እንደሰማነው ጌታችን ኢየሱስ ክርስቶስ ከቅዱስ ጴጥሮስ ጋር ያደረገውን ውይይትና ስለ ሰጠው ኃላፊነት ይናገራል። ይህ ጌታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ የሰጠው ኃላፊነት ገና ከመጀመሩ ጴጥሮስ ሲጠራ ዓሣ አጥማጅ ነበር፣ አሁን ግን የሰዎች አጥማጅ ትሆናለህ ብሎ የተናገረው የክርስቶስ ቃል ተፈጸመ። ምክንያቱም ጌታችን ኢየሱስ ክርስቶስ ሦስት ጊዜ የዮና ልጅ ስምዖን ሆይ ከነዚህ ይልቅ አብልጠ ትወደኛለህን ብሎ ከጠየቀው በኋላ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ ብሎ ጥብቅ ትእዛዝ ሰጥቶታል። ስለዚህ በዚህ መልኩ የክርስቶስ የሆኑትን ይጠራቸው የነበሩት ከፊት ከፊትም በመሄድ ይመራቸው የነበሩት ስለ እነርሱም ሲል ሕይወቱን አሳልፎ የሚሰጥላቸው የበጎቹ ጠባቂ ያደረገው። እኛም የክርስቶስ በጎች የሆንን ይህንን የክርስቶስን ቃል ሰምተን በአዲስ በቅዱስ ጴጥሮስ መሪነት አማካኝነት ወደ ዘላለም ሕይወት እንሻገራለን። ጌታችን ኢየሱስ ክርስቶስ በጎቹን በለመለመ መስክ እንደሚመራቸው ሁሉ ቅዱስ ጴጥሮስም በተቀበለው ኃላፊነት መሠረት በጎቹን ሆነ ጠቦቶቹን በለመለመ መስክ ይመራል። በዚህም መንጋ ውስጥ የተካተተ ሁሉ የኋላ ኋላ በክርስቶስ ጥላ ውስጥ ይኖራል። ምክንያቱም ቅዱስ ጴጥሮስም በጎቹን እንዲያሰማራ ኃላፊነቱን ይውሰድ እንጂ በጎቹም ሆነ ጠቦቶቹም ሁል ጊዜም ቢሆን የክርስቶስ ናቸው። አንዳንድ የቤተ ክርስቲያን አባቶች ጌታችን ኢየሱስ ክርስቶስ ሐዋርያው ጴጥሮስን ሦስት ጊዜ የዮና ልጅ ስምዖን ሆይ ከእነዚህ ይልቅ አብልጠ ትወደኛለህን ብሎ የጠየቀው ከዚህ በፊት ጌታችን ኢየሱስ ክርስቶስ ተላልፎ በተሰጠበት ጊዜ ሐዋርያው ጴጥሮስን ሦስት ጊዜ ጌታችን ኢየሱስ ክርስቶስ በመካዱ ይህንን የክህደቱን ቃል መሰረዣና እንደ ንስሐም ይቈጥሩት ነበር። ስለዚህ እኛም በሠራናቸው ኀጢአቶች በመጸጸትና እውነተኛ ንስሐ በመግባት ጌታችን ኢየሱስ ክርስቶስ ባሳየን መንገድ ባስተማረን ትምህርት በሰጠን ጸጋ መመላለስ እንድንችል ዘወትር ከልጇ አጠገብ የማትለየው እመቤታችን ቅድስት ድንግል ማርያም ከእኛ አጠገብ ሆና የአንድያ ልጇን ጸጋና በረከት ለእያንዳንዳችን ታሰጠን፣ እጃችንንም ይዛ ጌታችን ኢየሱስ ክርስቶስ በሚገኝበት በለመለመ መስክ ትምራን። በተለይም ይህ የግንቦት ወር ለእመቤታችን ቅድስት ድንግል ማርያም ለየት ያለ ወር ነውና በዚህን ጊዜ የእርሷን ትሕትና፣ የእርሷን ታዛዥነት፣ የእርሷን ቅድስና በመመልከት እኛም በተቻለን አቅም ሁሉ ትሑቶች፣ ታዛዦች፣ ቅዱሳኖች ለመሆን ጥረት እንድናደርግና ልክ እንደ እናታችን ቅድስት ድንግል ማርያም የቅድስናን መንገድ መከተል እንድንችል እርሷ ራሷ እጃችንን ይዛ ትምራን። እርሷ ወደ ደረሰችበት ቦታ ሁላችንንም ታድርሰን፣ አሜን። የሰማነውን በልቦናችን ያሳድርልን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ። Jesus, God, it's all.